የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ጥንታውያን መጻሕፍትን እያተረጎመ ለጥናትና ምርምር ማቅረብ ጀመረ። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ በግዕዝ ቋንቋ የተጻፉ ጥንታውያን መጻሕፍትን እየተረጎመ ለጥናትና ምርምር ማቅረብ ጀምሯል። ግንቦት 3 2002 ዓ.ም በኤጀንሲው ስብሰባ አዳራሽ በተካሄደው የምረቃ መርሃ ግብር ላይ ኤጀንሲው መጽሐፍ ሚስጥር የተሰኘውን የሊቁ አባ ጊዮርጊስ ዘጋስጫ ድርሰት ከግዕዝ ወደ አማርኛ አስተርጉሞ ለጥናትና ምርምር አቅርቧል። የባህልና ቱሪዝም ሚኒስትር አምባሳደር መሐሙድ ድሪር በዚህ ወቅት እንደተናገሩት ኤጀንሲው የመረጃ ሀብቶችን ከማሰባሰብ ከማደራጀትና ለአገልግሎት ከማብቃት ባሻገር በግዕዝ ቋንቋ የተጻፉ መጽሐፍትን የላቀ የግዕዝ የመጽሐፍ ትርጓሜ ስልት በተማሩ ሊቃውንት ወደ አማርኛና ወደፊትም ወደ የተለያዩ የሀገሪቱ ብሔር ብሔረሰብ ቋንቋዎች እየተረጎመ ለጥናትና ምርምር አድራጊዎች ያቀርባለን ብሏል። በዚህ መርሃ ግብር ላይ በርካታ ሊቃውንተ ቤተ ክርስቲያናት፣ የአዲስ አበባ ዩኒቨርሲቲ ልዑካን፣ የቅድስት ስላሴ መንፈሳዊ ኮሌጅ መምህራንና ሌሎች ተጋባዥ እንግዶች ተገኝተዋል። በመጽሐፍ ቅርጽ ይዘትና ጥቅም ላይ ሰፊ ውይይት ማድረጋቸውም እንዲሁ። በኢትዮጵያ ቤተ ክርስቲያን የሊቃውንት ጉባኤ አባል ሊቀ ካህናት ክንፈ ገብርኤል አልታየ በበኩላቸው መጽሐፉ ተተርጉሞ ለጥናትና ምርምር እንዲውል ያደረገው መንግስታዊ ድርጅት የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ነው። በዚህም አርያነቱ የጎላ መሆኑን አሳይቷል ያሉት ይህ መልካም ተግባርም ሊቃውንተ ቤተ ክርስቲያን ያላቸውን እውቀት ለሀገር ልማትና እድገት የሚያውሉበትን መንገድ በማመቻቸት ለበለጠ ስራ ያነሳሳቸዋል ብሏል። መጽሐፈ ሚስጥር አባ ጊዮርጊስ ዘጋስጫ ከደረሷቸው በርካታ መጽሐፍት መካከል አንዱ ነው። ከነገረ ሃይማኖታዊ ፋይዳው በላይ በኢትዮጵያ ስነ ጽሁፍ እድገት በአመክንያዊ የሃይማኖት ጥያቄዎች ምላሽ አቀራርቦ የአተናተን ዘዴውና የሊቁ በሳል እውቀት የሚታይበት መሆኑንም በውይይቱ ተመልክቷል። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ አስተርጉሞ ያሳተመው መጽሐፍ ቁጥሩ 5000 ይሁን እንጂ ለሽያጭ የማይቀርብና ለትምህርት ተቋማትና ለጥናትና ምርምር ማዕከላት በነጻ የሚታደል ነው። መጽሐፈ ሚስጥር ከዚህ ቀደም በማህበረ ቅዱሳንና በአባ ጊዮርጊስ ዘጋስጫ ገዳም በአማካኝነት ተተርጉሞ ለህትመት መብቃቱ ይታወሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከፍተኛ የቅርስ ክምችት ቢኖራትም ከዘርፉ ተገቢውን ጥቅም ማግኘት እንዳልቻለች ተገለጸም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያላት የቅርስ ሀብት ክምችት ከፍተኛ ቢሆንም ለቅርሶቿ ተገቢውን ጥንቃቄና ጥበቃ ባለማድረጓ ከዘርፉ የሚገባትን ያህል ጥቅም ማግኘት እንዳልቻለች አንድ ጥናት አመልክቷል። የተመለከተው የባለድርሻ አካላት ሚና በቤተ ክርስቲያን ቅርስና ቱሪዝም በሚል መሪ ቃል ሚያዝያ 29 2002 ዓ.ም በማህበረ ቅዱሳን የሙያ አገልግሎት ዋና ክፍል አዘጋጅነት በኢትዮጵያ ብሔራዊ ሙዚየም በተካሄደው አውደ ጥናት ላይ ነው። በአዲስ አበባ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር ተክሌ ሀጎስ በመሪ ቃሉ ዙሪያ ያዘጋጁትን ጥናታዊ ጽሁፍ አቅርቧል። መምህር ተክሌ ሀጎስ በጥናታቸውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለቱሪዝም ልማት፣ ለጥናትና ምርምር፣ ለኢኮኖሚያዊ ጥቅም የሚውሉ በርካታ የቅርስ ሀብት ባለቤት ብትሆንም በአያያዝና በጥበቃ እንዲሁም በቁጥጥር ማነስ ሳቢያ ከዘርፉ ማግኘት የሚገባትን ጥቅም ሳታገኝ ቀርታለች ብሏል። በየአብያተ ክርስቲያናቱ ያሉ የብራና ጽሁፎች፣ መስቀሎች፣ አልባሳትና ሌሎች ቅርሶች በተገቢ መንገድ ባለመቀመጣቸው በምስጥ በእርጥበትና በአይጥ ለብልሽት ተዳርገዋል፣ ለህገወጥ ዝውውርና ዝርፊያም የተጋለጡ ሆነዋል ሲሉ በጥናታዊ ጽሁፋቸው አመልክተዋል። በጉብኝት ወቅት በሚደረግ አላስፈላጊ ንክኪና ቁጥጥር መላላት ለብክነት እየተዳረጉ መሆናቸውም እንዲሁ። የብረት መስቀልን ከቅዱሳን ስዕልና ከብራና መጽሐፍት ጋር ቀላቅሎ ማስቀመጥ እንዲሁም በስዕሎቹ ላይ ሽቶ መርጨትና በፍላሽ ፎቶ ማንሳት ቅርሶቹን ማበላሸት መሆኑን በጥናታቸው ጠቅሷል። በአሁኑ ወቅት በዓለም አቀፍ ደረጃ በኢንተርኔት ጭምር የቅርስ ሽያጭ እየተካሄደ መሆኑን ጥናቱ ጠቅሶ አብዛኞቹ የቤተ ክርስቲያናቱ ንብረት የሆኑ እንደ ብራና ያሉ ቅርሶች መሆናቸውንም ጠቁሟል። መንፈሳዊ ጉዞ በኢትዮጵያ በሚል ርዕስ ጥናታቸውን ያቀረቡት በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ሊቀመንበር ዶክተር ውዱ ጣፍጥ በበኩላቸው መንፈሳዊ ጉዞ ማህበራዊና ሃይማኖታዊ አንድነትን ከማዳበር ባሻገር ለቤተ ክርስቲያን ብሎም ለሀገሪቱ ኢኮኖሚያዊ ጥቅም ከፍተኛ ዋጋ አለው። በሀገሪቱ ባሉ የቱሪስት መዳረሻዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅርሶች አስተዋጽኦአቸው ከፍተኛ መሆኑን ጠቁሟል። በአውደ ጥናቱ ላይ ሀሳባቸውን ከሰጡት ተሳታፊዎች መካከል የሆመራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሉቃስ እንደተናገሩት የቤተ ክርስቲያኒቱ ቅርስ የሀገሪቱ ቅርስ ነው። ይህንን ጠብቆና ተንከባክቦ ለተቀጣዩ ትውልድ ለማስተላለፍ ደግሞ ከፍተኛ ጥረት ይጠይቃል ያሉት፣ በዚህ ረገድ ማህበረ ቅዱሳን ያዘጋጀው ውይይት መድረክ የሚያስመሰግነው መሆኑንም ተናግረዋል። ከቅርስ ጥበቃ ጋር በተያያዘ የሚሰሩ መንግስታዊ መስሪያ ቤቶችም ሆነ ቤተ ክርስቲያኒቱ ለህብረተሰቡ የግንዛቤ ማስጨበጫ ትምህርት መስጠት አለባቸውም ሲሉ ተናግረዋል። በአውደ ጥናቱ የተለያዩ ምሁራን፣ የቤተ ክርስቲያኒቱ ሊቃውንት፣ ከቅርስ ጋር ግንኙነት ያላቸው መስሪያ ቤት ተወካዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በሶማሌ ሀገረ ስብከት ቶጎ ውጫሌ ከተማ የቅድስት ስላሴ ህንጻ ቤተ ክርስቲያን ለማነጽ የመሰረት ድንጋይ ተቀመጠ። በኢትዮጵያ ምስራቃዊ ጠረፍ በሶማሌ ሀገረ ስብከት ቶጎ ውጫሌ ከተማ የቅድስት ስላሴ ህንጻ ቤተ ክርስቲያን ለማነጽ የመሰረት ድንጋይ ተቀምጧል። ምእመናን ድጋፍ እንዲያደርጉ የህንጻ ሰሪ ኮሚቴውም ጥሪውን አቅርቧል። ግንቦት 1 2008 ዓ.ም በተከናወነው ስነ ስርዓት ላይ የሶማሌ ሀገረ ስብከት ስራ አስኪያጅ ንቡረ እድ ቆሞስ አባዮን እንደገለጹት በዚህ ከተማ የሚገኙ ክርስቲያኖች በንግድም ሆነ በሌሎች ስራዎች ምክንያት ከተለያዩ የሀገሪቱ ክፍሎች መጥተው ኑሯቸውን የመሰረቱ ናቸው። ኢትዮጵያውያን ክርስቲያኖች በሚሄዱባቸው ቦታዎች ሁሉ አምልኮታቸውን የሚፈጽሙበት ቤተክርስቲያን እየሰሩ ለነፍሳቸውም ሆነ ለስጋቸው የሚጠቅማቸውን አገልግሎት እየፈጸሙ መሆኑን ጠቅሰዋል። ከዚህ አንጻር የአካባቢው ምዕመናን ቤተክርስቲያን ለማነጽ መነሳታቸው የሚያስመሰግናቸው መሆኑን ተናግረዋል። የህንጻ ቤተክርስቲያኑ አሰሪ ኮሚቴ ሰብሳቢ አቶ አጽባ ጌደና በዚህ ወቅት ባሰሙት ንግግር የመሰረት ድንጋዩ መቀመጡ ለኮሚቴውም ሆነ ለአካባቢው ምዕመናን እጅግ ከፍተኛ ደስታን ፈጥሯል። ልጆቻችን ክርስትና የምናነሳበት፣ ቃለ እግዚአብሔር የምንማርበት፣ ብንታመም የምንፈወስበት፣ ቅዱስ ስጋውንና ክቡር ደሙን የምንቀበልበት፣ ብንሞት የምንቀበርበት ቦታ አልነበረንም። ከሁለት ዓመት በላይ ያደረግነው ጥረት ዛሬ በእግዚአብሔር ፈቃድ መልስ ያገኘንበት ዕለት ስለሆነ እግዚአብሔርን እናመሰግነዋል ብለዋል። በዕለቱም ለህንጻ ቤተ ክርስቲያኑ ስራ አንድ በጎ አድራጊ 80,000 ብር መለገሳቸውንም ጠቁሟል። በዚህ ስነ ስርዓት ላይ አገልጋይ ካህናት፣ ዲያቆናት፣ ሰንበት ትምህርት ቤት ተማሪዎች፣ የአካባቢው ክርስቲያንና ሙስሊም ማህበረሰብ ተገኝተዋል። በምስራቅ ኢትዮጵያ ጠረፍ ለበርበራ ወደብ ቅርብ ከመሆኗ ባሻገር ከፍተኛ የንግድ እንቅስቃሴ የሚታይባት ቶጎ ጫሌ ከተማ ከሶማሌ ክልል ጅጅጋ ከተማ 64 ኪሎ ሜትር ለሶማሌላንድ ሀርጌሳ ከተማ ደግሞ በ80 ኪሎ ሜትር ርቀት ላይ ትገኛለች። የአብነት ትምህርት አሰጣጡ ስብከተ ወንጌልን ያጣመረ መሆን እንዳለበት ብፁዓን አባቶች አሳሰቡ። ከአብነት ትምህርቱ ጎን ለጎን ዘመኑን የዋጀ የስብከተ ወንጌል አገልግሎትን የሚያፋጥን ትምህርት ትኩረት ሊሰጠው እንደሚገባ ነው ብፁዓን አባቶች ያሳሰቡት። ከሚያዝያ 27 እስከ ግንቦት 1 2002 በመንበረ ጸባዖት ቅድስት ሥላሴ ካቴድራል አዳራሽ ሁለተኛው የአብነት መምህራን የምክክር ጉባኤ ተካሂዷል። በዚህ ወቅት ብፁዓን ሊቃነ ጳጳሳት እንዳመለከቱት የአብነት ትምህርት ቤቶች ለደቀ መዛሙርቶቻቸው የስብከተ ወንጌል ስልጠናን ሊያስተምሯቸው ይገባል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የነበሩትና የባሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ እንዳስታወቁት እስካሁን ድረስ ሕዝቡ በቤተ ክርስቲያን በሚሰጠው የመቅደስና ከመቅደስ ውጭ ባለው አገልግሎትና የአውደ ምሕረት ትምህርት ደስ እያሉ ይሄድ ነበር። አሁን ግን ትውልዱ ጠያቂና ማብራሪያ ፈላጊ በመሆኑ መምህራን ለደቀ መዛሙርቶቻቸው ወንጌልና የስብከተ ወንጌልን አጣምሮ በማስተማር ወንጌልን እንዲሰብኩ አድርጉ ብሏል። ለቅርሶችም ከፍተኛ ክብካቤና ጥንቃቄ ማድረግ እንደሚገባ ብፁዕነታቸው አስገንዝቧል። በጠቅላይ ቤተ ክህነት የስብከት ወንጌል መምህር የበላይ ኃላፊ ብፁዕ አቡነ ማርቆስ በበኩላቸው ምእመናን ከጊዜ ወደ ጊዜ በተኩላዎች እየተነጠቁ ነው፣ ለዚህ ደግሞ ስብከተ ወንጌል ማስፋፋት አለብን ብለዋል። የተኩላዎቹን እንቅስቃሴ ወንጌል ካልተሰበከ በቅዳሴና በማህሌት ብቻ የምንወጣው አይደለምም ሲሉ ተናግሯል። ስለሆነም ከጊዜው ጋር ለመጓዝ ደቀ መዛሙርቱን በአውደ ምሕረቱን በመቅደስ አገልግሎትም ማብቃት ያስፈልጋል ሲሉ ተናግረዋል። የሴቱት ሁመር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሉቃስ በሰጡት አስተያየት ሐዋርያው ቅዱስ ጳውሎስ ዘመኑ ዋጁ ስለሚል ዘመኑ የዋጀ ትውልድ ማፍራት ያስፈልጋል ብሏል። የአሁኑ ዘመን ትውልድ ቀድሞ የሚሄድና አስረጅ የሚፈልግ በመሆኑ አባቶች በስብከተ ወንጌል እውቀትና ዘዴ ታጥቀውና የምእመናን ሁኔታ ተገንዝበው ቀድሞ መገኘት ይገባልም ሲሉ አመልክተዋል። ሊቃውንተ ቤተ ክርስቲያን ከማስተማሩ ባሻገር በቤተ ክርስቲያን ሁለንተናዊ ጉዳዮች ላይ ንቁ ተሳትፎ ማድረግ እንዳለባቸው ገልጿል። ሊቃውንቱ በቤተ ክርስቲያን አስተዳደር ጉዳዮችና በሰበካ ጉባኤ አገልግሎት ተሳትፎ ባለማድረጋቸው ሌሎች መድረኩን ሊይዙ ችለዋል። በዚህም የተነሳ ከቤተ ክርስቲያን ትምህርት ስርዓትና ትውፊት ውጪ አንዳንድ ችግሮች እየተከሰቱ ነው ብለዋል። የምክክር መድረኩ ተሳታፊዎች በአንዳንድ ቦታዎች ምእመናን ግራ እየተጋቡ የቤተ ክርስቲያን አገልግሎት ችግር እየገጠሙ እንደሆነ በመጠቆም በማህበረ ቅዱሳን የማህበራዊ አገልግሎትና ልማት ዋና ክፍል ባዘጋጀው የአብነት መምህራን የምክክር ጉባኤ ላይ የተለያዩ ጥናታዊ ጽሁፎች በፊልም ተደግፈው ቀርበዋል። ጥናታዊ ጽሁፎቹ እንዳመለከቱት የበፊቶቹ የአብነት መምህራን በማስተማር በመስበክና በመጻፍ እንዲሁም ስዕላቱን በመሳል ረገድ ዘርፈ ብዙ ተሳትፎ ነበራቸው። አሁን ግን በተወሰኑ ጉዳዮች ላይ ብቻ በማተኮራቸው ምክንያት በተለይ የስብከተ ወንጌል አገልግሎቱ በተፈለገው ፍጥነት ሊያድግ እንዳልቻለ በቀረቡ ጥናቶች ላይ ተመልክቷል። በአብነት መምህራንና ደቀ መዛሙርት ህልውና ጉዳይ ላይ የቀረበው ጥናት ቀደም ሲል የነበሩት መምህራንና ደቀ መዛሙርት በህብረተሰቡ ድጋፍ ቀለባቸውን፣ ልብሳቸውን እንዲሁም ሌሎች የሚያስፈልጋቸውን ቁሳቁስ እያገኙ በነጻ የትምህርት እድል ያለምንም ችግር ትምህርታቸውን ይከታተሉ ነበር የሚል ነው። እንደዚሁም የአብነት ትምህርት ቤቶች፣ ገዳማትና አድባራት ሰፊ መሬት ስለነበራቸው ተማሪዎችም ሆኑ መምህራኑ ሰርተው በማምረት ችግራቸውን ይወጡ እንደነበርም በጥናቱ ተመልክቷል። በየጊዜው የሚከሰቱ የተፈጥሮና ሰው ሰራሽ ችግሮች ብሎም ህብረተሰቡ ለአብነት ትምህርት ቤቱ ያለው የግንዛቤ ማነስ ተደማምሮ በሚያጋጥማቸው ችግር የተነሳ መምህራኑም ሆኖ ጉባኤያቸው ፈተና እየገጠመው ደቀ መዛሙርቱን ተረጋግተው እንዳይማሩ እያደረጋቸው እንደሆነም ተገልጿል። ስለሆነም እነዚህን ችግሮች በዘላቂነት ለመፍታት የአብነት ትምህርት ቤቶች በልማት ስራ ራሳቸውን የሚችሉበት ሁኔታ ሊፈጠር ይገባል ሲል ጥናቱ ጠቁሟል። ማህበረ ቅዱሳንም እነዚህን ችግሮች ተገንዝቦ ከአብነት ትምህርት ቤቶች ከገዳማትና አድባራት አካባቢ ተጨባጭ ሁኔታ አንጻር ጥናት በማድረግ የልማት ስራ ፕሮጀክቶችን በመንደፍ ተግባራዊ እያደረገው ስራውን አጠናክሮ በመቀጠል ችግሩን በዘላቂነት ሊፈታው ይገባል በማለት ጥናቱ የመፍትሄ አቅጣጫውን አስቀምጧል። በምክክር መድረኩ በቀረቡ የጥናቱ ወረቀቶች ላይ በዋናነት ባለቤት የሆኑት የአብነት መምህራን ጥልቅ ውይይት ያደረጉ ሲሆን በመፍትሄ ሀሳብነት የቀረበውን ጉዳይ ተግባራዊ ለማድረግ እንደሚሰሩም ቃል ገብተዋል።